Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 16 2014 ዓመተ ምህረት ዝግጅታችን ጀመረ።
የተባበሩት መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሚ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደስ አለዎት ለማለት ይሻለሁ።
የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትላንት በ76ኛው የተባበሩት መንግስታት ድርጅት ስብሰባ ላይ ካደረጉት ንግግር የተወሰደ ነው። ጉባኤውን በተመለከተ ዘገባ አለን። ጤና ይስጥልን፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዋሽንግተን ዲሲ ከሚገኘው የዝግጅት ክፍላችን ባልደረቦችና በተለያዩ ከተማዎች ሆነው ዘገባ ካደረሱን ዘጋቢዎቻችን ጋር ሆነን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ዛሬ የመስቀል ደመራ በዓል በአዲስ አበባና በተለያዩ የኢትዮጵያ ከተሞች ተከብሮ ውሏል። በአዲስ አበባ በታደሰው የመስቀል አደባባይ የደመራ በዓል በድምቀት ተከብሮ ውሏል። አምና በኮቪድ ወረርሽኝ ምክንያት 5000 ሰው ብቻ እንዲታደም ገደብ ተደርጎ የተከበረ መሆኑ ይታወሳል። ዘንድሮ ግን በተለመደ ሁኔታ መከበሩን የአዲስ አበባው ዘጋቢያችን ገልጾልናል። የጤና ሚኒስቴር የኮቪድ-19 ስርጭትና የሚሞቱ ሰዎችም ቁጥር እየጨመረ መሆኑን ሲያሳስብ መቆየቱ የሚዘነጋ አይደለም። ዝርዝሩን በነገ ምሽት እናቀርባለን። በዓሉን ለምታከብሩ አድማጮቻችን እንኳን ለብርሃነ መስቀሉ በደህና አደረሳችሁ። ያለፈው ዓመት ለኢትዮጵያ የብዙ ፈተናዎችም የስኬትም ዓመት እንደነበረ ምክትል ጠቅላይ ሚኒስትር ደመቀ መኮንን ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትናንት ለ76ኛው የተባበሩት መንግስታት ጠቅላላ ጉባኤ ከኒውዮርክ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። ሙሉ ዘገባው ከዜና በኋላ ይቀርባል። በሌላ የ76ኛው የመንግስታቱ ድርጅት ጠቅላላ ጉባኤ ዜና የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አፍጋኒስታን ውስጥ ስልጣን ለያዘው ለታሊባን ዓለም አቀፍ እውቅና መስጠት አሁን ባለው ሁኔታ መነሳት ያለበት ጉዳይ አይደለም ሲሉ ተናገሩ። ታሊባን አሳታፊ አስተዳደር ሊመሰርት፣ ሰብአዊ መብቶችን በተለይም የሴቶችን መብት ሊያከብርና ሀገሪቱ የሽብርተኛ መሸሸጊያ እንዳትሆን ለመከላከል ቃል መግባቱ ይታወሳል። ታሊባን ያቋቋመው የሽግግር መንግስት የአፍጋንን ህብረተሰብ የብሔረሰብ የሃይማኖትና የፖለቲካ ክፍሎችን የሚያንጸባርቅ አይደለም፣ ስለሆነም በጉዳዩ ላይ እየተነጋገርንበት ነን ብለዋል ሰርጌይ ላቭሮቭ። ሩሲያ፣ ዩናይትድ ስቴትስ፣ ቻይናና ፓኪስታን ታሊባን የገባውን ቃል ተግባራዊ እንዲያደርግ አብረው በመስራት ላይ እንዳሉ ነው የሩሲያው የውጭ ጉዳይ ሚኒስትር የተናገሩት። ይህ ዜና የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዛሬ ቱኒዥያ ዋና ከተማ ቱኒዝ ውስጥ ብዙ መቶ ሰዎች የተቃውሞ ሰልፍ አድርገዋል። የሰልፉ ዓላማ የሀገሪቱ ፕሬዚደንት ካይስ ሳኢድ የመንግስት ስልጣኖችን በሙሉ ባለፈው ሐምሌ ወር ጠቅልለው መያዛቸውን በመቃወም ስልጣን እንዲለቁ ለመጠየቅ ነው ተብሏል። ብዛት ያለው የፖሊስ ኃይል ለጥበቃ መሰማራቱም ተዘግቧል። ከ100 በላይ የሀገሪቱ እስላማዊ ፓርቲ ኢናድሃ ባለስልጣናት አመራራቸው የሀገሪቱን የፖለቲካ ቀውስ ለመጋፈጥ አልቻለም በማለት ከፓርቲው መውጣታቸውን አስታውቀዋል። ክፍፍሉ የተፈጠረው ቱኒዥያ በጥልቅ የፖለቲካ ቀውሶች በተጠመደችበት በአሁኑ ወቅት መሆኑ ነው። አንድ የኢናድሃ ፓርቲ የምክር ቤት አባል ለአሶሺየትድ ፕሬስ በሰጡት ቃል 113ቱ አባላት ከፓርቲው ለመውጣት የወሰኑት ከውስጥ ሆኖ ለማሻሻል የሚቻል ባለመሆኑ ነው ብለዋል። የጀርመን ህዝብ ቀጣይ መሪውን እየመረጠ ነው። 60 ሚሊዮኑ የጀርመን ብቁ መራጭ ዛሬ አዲስ የምክር ቤት አባላቱን ሲመርጥ ውሏል። የዚህ ምርጫ ውጤት በአውሮፓ ባለግዙፍ ኢኮኖሚ የሆነችውን ሀገር ለ16 ዓመታት የመሯትን አንገላ መርክልን ማን እንደሚተካ የሚወስን ይሆናል። በአርሚን ላቼት የሚመራው ቀኝ ዘመሙ የመርክል ክርስቲያን ዲሞክራቶች አንድነት ፓርቲና በተሰናባቹ ምክትል ቻንስለር ኦላፍ ሾልዝ የሚመሩት ግራ ዘመሞቹ ሶሻል ዲሞክራቶች እጅግ ተቀራራቢ በሆነ የመራጭ ድጋፍ በብርቱ ፉክክር ተጣምደዋል። በቅርቡ በወጡ የመራጭ አስተያየት ግምገማዎች መሰረት ሶሻል ዲሞክራቶች በጥቂት የድምጽ ብልጫ እየመሩ እንደሆነ ታይቷል። አዲስ ተመራጮቹ የምክር ቤት አባላት ጥምር መንግስት ማቋቋም ሳይኖርባቸው እንደማይቀር እየተገለጸ ነው። አንገላ መርክልን ማን እንደሚተካ መወሰኑም ሳምንታት ሊወስድ ይችላል ተብሏል። በአስተያየት ግምገማዎች መሰረት ሁሉም ተፎካካሪ ፓርቲዎች ያላቸው ከ30 ከመቶ ያነሰ የመራጭ ድጋፍ በመሆኑ ማንኛቸውም አብላጫ ድምጽ ያገኛሉ ተብሎ አይጠበቅም። አንገላ መርክል ሊተኳቸው ከሚፎካከሩት እጩዎች መካከል ለአንዳቸውም በይፋ ድጋፍ ከመስጠት ተቆጥበው ከርመዋል። ትናንት ግን ለክርስቲያን ዲሞክራቲክ ፓርቲው እጩ አርሚን ላሼት በተደረገ የድጋፍ ስብሰባ ላይ ተገኝተዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 16 2014 ዓመተ ምህረት ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባ እንለፍ። ያለፈው ዓመት ለኢትዮጵያ የብዙ ፈተናዎችም የስኬትም ዓመት እንደነበር ምክትል ጠቅላይ ሚኒስትር ደመቀ መኮንን ለዓለም መሪዎች ተናግረዋል። የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ትላንት ለ76ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከኒውዮርክ ባደረጉት ንግግር ዓለም አቀፉን ማህበረሰብ በጣልቃ ገብነት ከሰው ሀገራቸውን ከማዋከብ እንዲቆጠቡ አሳስበዋል። የጉባኤውን ሂደት ለመከታተል ኒውዮርክ የሚገኙ ሰለሞን አባተ ተከታዩን ዘገባ ያስደምጠናል።
ክቡር ፕሬዚደንት፣ ከሁሉ አስቀድሜ የ76ኛው የተባበሩ መንግስታት ድርጅት ጠቅላላ ጉባኤ ፕሬዚዳንት ሆነው በመመረጦ እርስዎንና እህት አገር ማልዲቭን እንኳን ደስ አላችሁ ለማለት እወዳለሁ። የ75ኛውን ጠቅላላ ጉባኤ ስርዓት በብቃት ለመሩት ለክቡር ቮልካን ቦስኪርም አድናቆቴን እገልጻለሁ። ከዚህ በተጨማሪም የተባበሩ መንግስታት ድርጅትን ለማገልገል ከፍተኛ በሆነ ድጋፍ በድጋሜ ለተመረጡት ዋና ጸሐፊ አንቶኒዮ ጉተሬዝም እንኳን ደስ አለዎት ለማለት እሻለሁ። በዓለም አቀፍ ደረጃ የኮቪድ-19 ወረርሽኝ ስጋት በሆነበት ወቅት ተቀብሎ ላስተናገደን ሀገርም ምስጋና አቀርባለሁ።
ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን በንግግራቸው መጀመሪያ ላይ አድናቆታቸውን ከገለጹላቸውና ምስጋና ካቀረቡላቸው መካከል የኮቪድ-19 ክትባትን የሰሩ ተመራማሪዎችና መሐንዲሶችም ይገኙበታል።
I would like to take a moment to applaud the scientists, engineers, and everyone who have played a part.
እርሳቸው የክትባት ብሔረተኛነት ባሉት ምክንያት የሌሎች ትራፊ ጠባቂ በመሆኗ እዚህ ግባ የማይባል መጠን ያለው ክትባት ብቻ ለማግኘት መገደዷን ጠቁመዋል። በኮቪድ-19 ምክንያት እጅግ የተጎዳው በመልማት ላይ ያሉ ሀገሮች ምጣኔ ሀብትም ትርጉም ባለው ድጋፍና ገንዘብ ነክ እርምጃዎች መላ ሊበጅለት እንደሚገባ አሳስበዋል።
With this pandemic, there is no isolated safety. No one is safe.
በዚህ ወረርሽኝ ተነጥሎ መጠበቅ ወይም ደህና መሆን አይቻልም። ሁሉም ደህና ካልሆነ ማንም ደህና አይሆንም ብለዋል ምክትል ጠቅላይ ሚኒስትሩ። አቶ ደመቀ በመቀጠልም የአየር ንብረት ለውጥ በእርሻና በእርባታ ለሚተዳደሩ ማህበረሰቦች ያፈጠተ ችግር መሆኑን አመልክተዋል።
The impact of climate change are destroying arable land and biodiversity.
የአየር ንብረት ለውጥ ጫና የሚታረሰውን መሬትና ብዝሃ ሕይወትን እያጠፋ የምግብ ሥርዓቱንና የውጭ ምንዛሬ የሚያስገኙ ምርቶችን ጥራትና ብዛት እያወከ መሆኑንም አስታውሰዋል። በመሆኑም አሉ አቶ ደመቀ መጪው 26ኛው የአየር ንብረት ጉባኤ የአረንጓዴ መቀነትና የአረንጓዴ ውርስ ደን ልማት መርሃ ግብሮችን ለማስፋፋትና የተፈጥሮውን ምህዳር ለማደስ የሚያስችል የገንዘብ ድጋፍ የሚገኝበትን ሁኔታ ይፈጥራል የሚል ተስፋ እንዳለ ገልጸዋል። አቶ ደመቀ መኮንን በመቀጠልም በሕግ የሚመራ የዓለም ስርዓትና አስተማማኝ ወገነ ብዙነትን አስፈላጊነት አንስተዋል።
ኢትዮጵያ has always been steadfast in its support for multilateral initiatives.
ኢትዮጵያ ለወገነ ብዙ ተቋማት መኖር እጅግ ጠንካራ ድጋፍ ስትሰጥ ቆይታለች ብለዋል። ወደ ወገነ ብዙነት የመመለስን መግለጫ ኢትዮጵያ እንደምትደግፍና በጋራ ጥቅምና በመከባበር ላይ በተመሰረተ ሁኔታ የሉዓላዊነት የእኩልነት አንዱ በሌላው ጉዳይ ጣልቃ ያለመግባትና የትብብር መሰረታዊ እሴቶችን የማጠናከር ያፈጠጠ አስፈላጊነት ዛሬ እንዳለም ተናግረዋል። ምክትል ጠቅላይ ሚኒስትሩ በመቀጠልም ሀገራቸው ከሶስት ዓመታት በፊት ዲሞክራሲን፣ የሰብአዊ መብቶች ጥበቃን፣ ሰብአዊ ልማትና አካባቢያዊ መረጋጋትን የሰነቀ ለውጥ ውስጥ መግባቷን፣ የተለያዩ የፖለቲካና ሌሎችም አመለካከቶች ያሏቸው ቡድኖች መነጋገር እንዲችሉ መንገድ መክፈቷን ገልጸዋል። ይሁን እንጂ ለውጡ ያለ ፈተናዎች የሚካሄድ አለመሆኑንም ጠቁመው ያለመረጋጋት ፊት አውራሪዎች ባሏቸው ኃይሎች በዜጎች ላይ ሊገመት የማይችል በደል መፈጸሙን፣ ሁከትና የንብረት ውድመት መከተሉን፣ በመጨረሻም በሀገራቸው ጦር ላይ ጥቃት መፈጸሙን ተናግረዋል። መንግስቱ ለሰብአዊ ሁኔታዎች ምላሽ ለመስጠት እየጣረ በነበረበት ጊዜ የሰውን እንግልት የሚያከብዱ አድራጎቶችን አጨናጋፊ ያሏቸው ኃይሎች እንደፈጸሙ ተናግረው የተገላቢጦሽ እንደሆነ የገለጹት የፕሮፓጋንዳ ዘመቻ ግን እንዳስደነገጣቸው ጠቁመዋል።
The criminal enterprise and its enablers created and advertised horrific imagery of
ወንጀለኛ ቡድንና አይዞህ ባዮቹ ህዝባችን እንዲሁም ያለበት እንግልት የማይበቃ ይመስል እጅግ ዘግናኝ የሆኑ የሐሰት ስዕሎችን ፈጥረው አራገቧቸው ብለዋል። የኢትዮጵያ መንግስት ሰብአዊ ሁኔታዎቹን ለማሻሻል እያደረጋቸው ያሉ ጥረቶች በሰብአዊ ምክንያቶች ተኩስ ማቆሙ፣ ምርመራዎች እንዲከፈቱ ማድረጉ፣ የተጠያቂነት እርምጃዎችን መውሰዱ የፕሮፓጋንዳውን ዘመቻ አልቀነሱትም ብለዋል።
At this stage we are nearly convinced humanitarian assistance is a pretext for advancing political considerations.
አሁን ሰብአዊ እርዳታ የፖለቲካ ትልሞችን ለማሳካት እንደ መግቢያ እየተወሰደ መሆኑን ወደ ማመኑ ነን ብለዋል የኢትዮጵያው ምክትል ጠቅላይ ሚኒስትር። የቅጣት እርምጃዎችም የኢትዮጵያን ችግር አይፈቱም ብለዋል።
Despite the undue pressure, we shall live up to the solemn obligation to preserve sovereignty, territorial integrity, and the
የማይገባን ጫና የተፈጸመብን ቢሆንም የኢትዮጵያን ሉዓላዊነት፣ የግዛት አንድነትና የፖለቲካ ነጻነት የማስጠበቅ ብርቱ ግዴታችንን እንወጣለን ሲሉ አክለዋል። አሁን ያለው ችግር በኢትዮጵያ ላይ ብቻ የሚወሰን አለመሆኑንና መላው አካባቢ በቡድኑ አድራጎቶች አደጋ ላይ ወድቋል ብለዋል። መነጋገር ለኢትዮጵያ ሁልጊዜ መጀመሪያው ምርጫ ነው ያሉት ምክትል ጠቅላይ ሚኒስትር ደመቀ ከአፍሪካ ህብረትና ከአፍሪካ ቀንድ ከፍተኛ ተጠሪ ጋር በመሆን ኢትዮጵያ መር ብሔራዊ ንግግር ውስጥ ለመግባት መንግስታቸው ዝግጁ መሆኑን ገልጸዋል። በገለልተኛነት በሰብዕና ላይ ተመስርተውና ነጻ ሆነው እንዲሁም የሀገሪቱን ህጎች አክብረው ለሚሰሩ የሰብአዊ እርዳታ ድርጅቶች ድጋፍ ለመስጠት መንግስታቸው ቁርጠኛ መሆኑን አስታውቀዋል። በሌላ በኩልም ሀገራቸው ለአካባቢውና ለዓለም ሰላም መከበር ባላት ቁርጠኛነት እንደምትጸና ተናግረው አብዬይና ዳርፉር ውስጥ የተሰማሩ ወታደሮቿ ግዳጃቸውን በብቃት ማጠናቀቃቸውን አመልክተዋል። ከሱዳን ጋር ያለው የድንበር ውዝግብ እንዲፈታም ኢትዮጵያ ዲፕሎማሲያዊና የሁለት ወገን መፍትሄዎችን ለማቅረብ ዝግጁ መሆኗን ምክትል ጠቅላይ ሚኒስትሩ ተናግረዋል። ያለፈው ዓመት ለኢትዮጵያ የፈተናዎች ብቻ ሳይሆን ስኬቶችም የተመዘገቡበት እንደሆነ የጠቆሙት አቶ ደመቀ ሀገራቸው ምርጫዋን በከፍተኛ ስኬት ማከናወኗን እንደ አንዱ አንስተዋል። የህዳሴ ግድብ ውሃ ሙሌት ሁለተኛ ዙር በስኬት መጠናቀቁም ሌላኛው ነው። በጠቅላይ ሚኒስትሩ ንግግር ከራሳችን ውሃ በመጠጣታችን እየተወቀስን መሆኑ ያስገርማል ያሉት ምክትል ጠቅላይ ሚኒስትር ደመቀ አባይንና ህዳሴ ግድብን በሚመለከት በእውነት በብልህነትና በፍትህ ላይ የተመሰረተ ትብብር ይኖራል የሚል እምነት እንዳላቸው አመልክተዋል።
The generational desire to use our natural resource will not be stopped by a colonial legacy and monopolistic cause.
የተፈጥሮ ሀብታችንን ለመጠቀም ትውልድ ዘለል የሆነው ፍላጎታችን በቅኝ አገዛዝ ውርስና ጠቅልሎ በመያዝ አባዜ አይገታም ብለዋል ምክትል ጠቅላይ ሚኒስትሩ። ተደራዳሪዎቻችን በአፍሪካ መር ሂደት ሁላችንም አሸናፊ ለምንሆንበት ውጤት ይዘጋጃሉ ብለን እናምናለን ብለዋል። ይህ በእንዲህ እንዳለ ቀደም ሲል በተቀረጸ ቪዲዮ መልእክታቸውን ለጠቅላላ ጉባኤው ትናንት ያቀረቡት የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ህዳሴ ግድብ ጉዳት ያደርስብናል የሚል ስጋት እንዳላቸው አመልክተው የአንድ ወገን ወይም የተናጠል ያሉትን ግድቡን የመሙላት ስራ ነቅፈዋል። የአፍሪካ ህብረትና ኢጋድን የመሳሰሉ አካባቢያዊ ተቋማት እያደረጉ ስላሉት ጥረትም አመስግነዋል። ለአሜሪካ ድምፅ ሰሎሞን አባተ ነኝ፣ ኒውዮርክ።
አድማጮች፣ ለዕለቱ የያዝነውን ቀዳሚ ዘገባ ነበር ያስደመጥናችሁ። ዛሬ ወደ ያዝነው ሰፋ ያለውን ጊዜ ወደሚወስደው የሶማሌ ክልል ምርጫ እንውሰዳችሁ። ከአምስት ሚሊዮን በላይ መራጮች የተመዘገቡበት የሶማሌ ክልል በፌዴራልና በክልል ምክር ቤት ክልሉን የሚወክሉትን እጩዎች ለመለየት የፊታችን መስከረም 20 ምርጫ ይካሄዳል። በዚህ ምርጫ ለመወዳደር ከተመዘገቡ የፖለቲካ ፓርቲዎች ሶስቱ ራሳቸውን ከምርጫ አግለዋል። የፖለቲካ ፓርቲዎቹ የሚያቀርቧቸው ምክንያቶች በዋናነት በመራጮች ምዝገባና የምርጫ አስፈጻሚዎች አድሏዊነት ላይ ያጠነጠኑ ናቸው። የሚቀርቡትን ክሶች የማይቀበለው ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቹ ራሳቸውን ከምርጫ ማግለላቸው በምርጫው ሂደት ላይ ተጽዕኖ የለውም ይላል። አዲስ ቸኮል በዚህ ዙሪያ ያሰናዳው ሰፋ ያለ ዘገባ እንደሚከተለው ይቀርባል።
ሰሞኑን የመገናኛ ብዙሃንን ትኩረት የሳበው በሶማሌ ክልል ሊወዳደሩ በዝግጅት ላይ ነበሩ ተፎካካሪ የፖለቲካ ፓርቲዎች ራሳቸውን ከምርጫ የማግለል ዜና ነው። ለዚህም በዋናነት ተወቃሽ ያደረጉት ብሔራዊ ምርጫ ቦርድን ነው። ይሁንና የሶማሌ ክልል የፖለቲካ ፓርቲዎች ውዝግብ የጀመረው ሰሞኑን አይደለም። ከፓርቲዎቹ እጩ ምዝገባ ጀምሮ ብዙ ውዝግቦች ነበሩ። በወቅቱ የፖለቲካ ፓርቲዎች የሚፈልጋቸውን እጩዎች ማስመዝገብ ባለመቻላቸው የእጩዎች ምዝገባ ቀነ ገደብ ተስተካክሎ በልዩ ሁኔታ እንዲያስመዘግቡ ተደርጎ ነበር። ሆኖም የእጩዎች ምዝገባ መጠናቀቅ ተከትሎ የመራጮች ምዝገባ ሲጀመር ግን በርካታ ቅሬታዎች ነበሩ በሁሉም ፖለቲካ ፓርቲዎች የቀረቡት። ዋነኞቹ ቅሬታ አቅራቢዎች ተቃዋሚ ፓርቲዎች ቢሆኑም ገዢው ፓርቲ ብልጽግና ሳይቀር ከቅሬታ አቅራቢዎቹ መካከል ነበር። በማህበራዊ ሚዲያዎችም በርካታ የምርጫ ካርዶችን የያዙ ግለሰቦች ምስል ይዘዋወሩ ነበር። ብሔራዊ ምርጫ ቦርድ ከተደጋጋሚ ቅሬታዎች በኋላ በቦርዱ ምክትል ሊቀመንበር የሚመራ አጥኚ ቡድን ወደ ሶማሌ ክልል ልኮ ዳሰሳ አድርጓል። ዳሰሳውን ተከትሎም የእጩዎች ምዝገባ ቆሞ በገለልተኛ ባለሙያዎች ቡድን ዝርዝር ጥናት እንዲካሄድ ተወሰነ። ይህን ተከትሎም ጥናቱ የሚፈጀው ጊዜ በሰኔ 14 ምርጫ ለማካሄድ በቂ ስላልሆነ የሶማሌ ክልል ምርጫ እንዲተላለፍ ተወሰነ። በገለልተኛ ምሁራን የተካሄደው ጥናት ውጤት ቅሬታ ከቀረበባቸው 11 ምርጫ ክልሎች በሰባቱ በከፊልም ሆነ በሙሉ አግባብነት የሌለው ምርጫ ሂደት እንደነበረ ያረጋገጠ ነበር። የጥናቱ ውጤት ለፖለቲካ ፓርቲዎች ሲቀርብ ከፓርቲዎቹ የተገኘው ምላሽ የተለያየ ነበር። ኦብነግ በሁሉም የሶማሌ ክልል የምርጫ ክልሎች የምርጫው ሂደት ከአዲስ እንዲጀመር መጠየቁን የምርጫ ቦርዷ ሶሊያና ሽመልስ ይናገራሉ። ኦብነግም በእለቱ በይፋ የትዊተር ገጹ ላይ ወጣው መግለጫ የማጣራቱን ሂደት ተከትሎ የምርጫ ቦርድ ያስተላለፈው ውሳኔ እንደማይቀበል ያስታወቀበት ነበር። ኢዜማና የነጻነትና እኩልነት ፓርቲም ያሳሰቧቸውን ጉዳዮች በወቅቱ ማንሳታቸውን ያስታውሳሉ። የነጻነትና እኩልነት ፓርቲ የሶማሌ ክልል ምክትል ኃላፊ ሼክ ኢብራሂም መሐመድ
Actually, I was one of the executive from my party to enjoy that conference that they give us the
በወቅቱ የአጥኚ ቡድኑ ሪፖርት አዲስ አበባ ሂልተን ሆቴል ላይ ሲቀርብ ፓርቲን ወክዬ በጉባኤው ላይ የተገኘሁት እኔ ነበርኩ። ኢዜማ፣ ኦብነግና እኛ ሪፖርቱን ከሰማን በኋላ እዚህ የቀረቡ ችግሮችን ካላስተካከላችሁ በምርጫው አንሳተፍም ብለን ነበር። የምርጫ ቦርድ ኃላፊ ብርቱካን ሚደቅሳም እንደሚያስተካክሉ ነግረውን ነበር፣ ግን ምንም ነገር አልተሻሻለም ነው ያሉት። ይህ በአዳራሽ ውስጥ የተካሄደ ውይይት ግን ብዙም ከህዝብ ጆሮ የደረሰ አልነበረም። ነገሮች ተካረው ድንገት ሶስት ፓርቲዎች በተከታታይ ራሳቸውን ከምርጫ ያገለሉት ይህ ከሆነ ከረጅም ጊዜ በኋላ ምርጫው ሊካሄድ ሁለት ሳምንት ሲቀረው ነበር። የክልሉ ገዢ ፓርቲ ብልጽግና ጽህፈት ቤት ኃላፊ አቶ መሐመድ ሻሌ በመጀመሪያው የምርጫ ሂደት በሁሉም ወገን ስህተቶች እንደነበሩ አምነው አሁን ግን ከንከን የጸዳና ለሌሎች ክልሎችም ሞዴል ሊሆን የሚችል ምርጫ ለማካሄድ መዘጋጀታቸውን ተፎካካሪ ፓርቲዎቹ ከምርጫው ራሳቸውን ከማገለላቸው ጥቂት ቀናት በፊት ለአሜሪካ ድምፅ ተናግረው ነበር።
ባለን እምነት የተባለው ነገር እንደሌለ የሚያረጋግጥ ሪፖርትም ስለወጣ ብዙም የተባለው ነገር እንደሌለ የሚያሳይ ነው። ስለዚህ እኛ ከነበሩ ቅሬታ ቀርቦ ቅሬታው ታይቶ ተጣርቶ ምርጫ ቦርድ ያመነውን አስተካክሎ ምርጫ ማካሄዱ እንደውም ምርጫው ይበልጥ ፍትሃዊ መሆኑን የሚያረጋግጥ ነው የሚል እምነት አለ። በመዘገየቱ ትንሽ ቅሬታ ይፈጥርና ትንሽ የተባለውን ነገር ይሄን የሚባለውን ነገር ትክክል አይደለም ቢጣራ ከመቋረጡ ፊት ቢጣራ የሚል ሀሳብ ቢኖርንም ሆኖም ግን አሁን በተደረገ በግና የሚያረጋግጠው የተባለው ነገር እንደሌለና ምርጫው እንደውም የበለጠ ከሌላው አካባቢ የተሻለ ፍትሐዊ የሆነ ደብል ሪፖርት ነው ወጣ የሚል ብለን መውሰድ እንችላለን። ከአሁን በኋላ ሂደቱም እየተከታተልን በምርጫ ታዋጆች መሰረት ይካሄዳል የሚል እምነት አለን። በእኛ በኩል አሁንም ምርጫው ፍትሐዊ ነፃና ሰላም ምርጫ ሆኖ እንዲካሄድ የበኩላችን ድርሻ እንወጣለን።
ገዢው ፓርቲ ይህም ቢልም ተፎካካሪ ፓርቲዎቹ ግን በቀናት ልዩነት በተከታታይ ራሳቸውን ከምርጫ አግልለዋል። ለመሆኑ ፓርቲዎቹ ዋና ቅሬታዎቻቸው ምንድን ናቸው? ባለፈው ሳምንት ለአሜሪካ ድምፅ ቃላቸውን የሰጡን የወብነጉ ቃል አቀባይ አብዱልቃድር ሀሰን ሪሞጌ ነፃና ገለልተኛ ምርጫ ለማካሄድ የሚያስችል ሁኔታ የለም ይላሉ።
በሶማሌ ክልልና በአጠቃላይ ኢትዮጵያ ውስጥ ሕገ ወጥነትና ስልጣንን አላግባብ መጠቀም አለ። በተጨማሪም ነፃና ፍትሐዊ ምርጫ ለማድረግ የሚያስችል ምቹ ሁኔታ የለም። በዚህ ምክንያት ነው በሶማሌ ክልል ከሚደረገው ምርጫ ራሳችንን ያገለል ነው።
የኢዜማው ጥላሁን መልኬ ደግሞ አስቀድመው የጠየቋቸው የማስተካከያ ጥያቄዎች ስላልተመለሱ ነው ይላሉ። ኢዜማ ከምርጫ አስፈጻሚዎች ተጨማሪ ምርጫ ጣቢያ መክፈትና በአጠቃላይ ምርጫው ሂደት ላይ ነው ጥያቄ ያለው።
ከዚህ በፊት ያው ተቃለ አቅርበን ነበረ። ከዚህ በፊት ሌላ መግለጫ እንዲያስተካክልም ምርጫ ቦርድን ስልተን ነበረ። በዛ መሰረትም ሊያስተካክልን ስላልቻለ ፓርላሜንት አቋም መግለጫ ይዘናል። ሁለቱ ፓርቲዎች ነጻነት ኩልነት ፓርቲ እና ኢትዮጵያ ዜጎች ለማህበራዊ ፍትህ ክልሉ የሚንቀሳቀሱት ማለት ነው። በዚህ መሰረት አንደኛ ከዚህ በፊት ተሰርቆ የነበረው ምርጫ ቁሳቁስ በአዲስ እንዲተካ የጠየቅን ቢሆንም አሁንም በዛው መንገድ መቀጠሉ ከምርጫው እንድንወጣ ገድዶና፣ ሁለተኛ በየደረጃው መዋቅር የነበረበት የብሔራዊ ምርጫ ቦርድ መዋቅር ከመንግስት መዋቅር ጋር የተዋሃደ በመሆኑ እሱም ሊስተካከል ባለመቻሉ በዚህ ምክንያት እንሳተፋችን ራሳችን እናስገድደናል ማለት ነው። ሶስተኛ በብሔራዊ ምርጫ ቦርድ የቀረቡ የምርጫ ቁሳቁስ ድርድር ሂደት በዛ መንገድ መቀጠላቸው ምንም አይነት መንገድ አስተካከሉ። አራተኛ በብሔራዊ ምርጫ ቦርድ በኩል የሰለጠኑ ሰልጣኞች ሳያቋሚ ለምርጫ ቁሳቁስ ሰነድና በወረዳና በቀበሌ መንግስት መዋቅር ሰራተኞች መግባቱ ይህም ለገዢ ፓርቲው አመቺ በመሆኑ ይህንንም ከዚህ በፊት ያቀረብ ነው እንዲስተካከል ያቀረበው ጥያቄ ምርጫ ቦርድ በዛው መንገድ እንዲቀጥል መፍቀዱ ነው። አምስተኛ ባለው የመረጃ ክፍተት ምክንያት በተፎካካሪ ፓርቲዎች እያንዳንዱ የመጣ ክልል ምን ያህል የመራጮች ካርድ እንደመጣ ግልጽ አለመሆኑ።
የነጻነትና ኩልነት ፓርቲ የሶማሌ ክልል ምክትል ኃላፊ ሼክ ኢብራሂም አህመድም የምርጫ አስፈጻሚዎችና የምርጫውን ሂደት በተመለከተ ነው ቅሬታ ያላቸው። ሶስቱም ፓርቲዎች በእነዚህ ጥያቄዎች መነሻነት ራሳቸውን ከምርጫው ማግለላቸውን ይገልጻሉ። በተነሱ ጥያቄዎች ላይ ምርጫ ቦርድ ኮሚኒኬሽን ዳይሬክተሯ ሶላይና ሽመልስ ምላሽ ሰጥተውናል። በሶስቱም ፓርቲዎች ተደጋጋሚ ቅሬታ የሚቀርብባቸው የምርጫ አስፈጻሚዎች ናቸው። የምርጫ አስፈጻሚዎቹ ለገዢው ፓርቲ ያዳላሉ፣ የምርጫ ቦርድ መዋቅር በመንግስት መዋቅር ተጽዕኖ ስር ወድቋል የሚሉ ቅሬታዎች በተደጋጋሚ ይቀርብባቸዋል። እንደ ዳይሬክተሯ ሶላይና ሽመልስ ገለጻ የምርጫ አስፈጻሚዎችን በተመለከተ ፓርቲዎቹ የሚስማሙባቸውን ገለልተኛ የምርጫ አስፈጻሚዎች እንዲጠቁሙ ተጠይቀው መስማማት አንችልም በማለታቸው የመፍትሄው አካል የሚሆኑበት እድል ያበላሹት ፓርቲዎቹ ራሳቸው ናቸው ይላሉ። ያም ሆኖ በተቻለ መጠን የተሻሉ ያሏቸውን እንደሚጠቀሙ ነው ሶላይና ሽመልስ የሚናገሩት።
የአስፈጻሚዎች ጉዳይ እንግዲህ አሁን በሁለት ነገር ነው የሚታየው። አንደኛው እኛ የምርጫ አስፈጻሚዎች መርምለን በአጠቃላይ የምርጫ አስፈጻሚዎች ቁጥር፣ የሰው ኃይል በደንብ የተሟላ የሰው ኃይል የማግኘት ቁጥር ችግር አለበት። ሶማሌና አፋር ላይ ብዙ ጊዜ ችግር ይኖርብናል፣ ምልመላችንም ላይ ማለት ነው። ብዙ ፈቃደኝነት ያላቸው ሰው ኃይልን ለማምጣት እንደዛም ሆኖ መልመያ ለምሳሌ የመራጮች ምዝገባ አከናውንናል። የመራጮች ምዝገባ ካከናወንም በኋላ አንደኛው ፖለቲካ ፓርቲዎች ያቀረቡት አቤቱታ በምርጫ አስፈጻሚዎች በምርጫ ጣቢያ ደረጃ በምርጫ ክልል ደረጃም የገለልተኝነት ጥያቄ አለባቸው የሚል ከሆነ ምላሹ የሚሆነው ምንድን ነው? አንደኛ በግልጽ የገለልተኝነት የኮንፍሊክት ኦፍ ኢንትረስት ወይም ደግሞ ምንድነው የጥቅም ግጭት ያለባቸውን ምርጫ አስፈጻሚዎች አለባቸው የተባሉትን የተረጋገጠውን አሰናብተናል። እሱ አንደኛው እርምጃ ነው። ያ ማለት ለምሳሌ ዘመድ አላቸው፣ ፓርቲ እጩ ከሆነ ጋር ግንኙነት አላቸው መሳሰሉት የተባሉትን ማለት ነው። ግን እሱን ካሰናበትን በኋላ ሌላኛው የገለልተኝነት ጥያቄ ሲነሳ ለፖለቲካ ፓርቲዎች ያለው ምንድን ነበር? በምርጫ ጣቢያ ደረጃ ሌሎች ክልሎች እንደምናደርገው አዲስ አበባ ላይ የምንዳደረግ ነው፣ በደቡብ ላይ የምንዳደረግ ነው፣ ፖለቲካ ፓርቲዎች የጋራ ካውንስላቸው ይሰበሰብና የምንተማመንባቸው አስፈጻሚዎች እነዚህ ናቸው ብሎ ይላል። ምክንያቱም አንደኛው ፓርቲ ገሌ ገለልተኛ አይደለም ይላል፣ ሌላኛው ፓርቲ ገሌ ገለልተኛ ይላል። ስለዚህ ሁሉም ስንሰቱ የምትስማሙበትን የምርጫ አስፈጻሚዎች ዝርዝር እስካመጣችሁልን አሰልጥነን እነዛን በማስተማራት መፍትሄ ልንሰጥ እንችላለን ብለን ጠይቀናል። የፖለቲካ ፓርቲዎቹ በክልሉ ያሉት በደቡብ ክልል ያን አግኝተናል፣ በአማራ ክልል ያን አግኝተናል፣ አዲስ አበባ ላይ ተስማምቶ በተወሰነ ደረጃ ሰጥተው ነው እንግዲህ ያስፈጽም ነው ማለት ነው። ሶማሌ ላይ የጋራ ምክር ቤቱ መስማማት አልቻልንም ብሎ ነው የላከልን። የምንስማማባቸው አስፈጻሚዎች ማግኘት አልቻልንም። ስለዚህ ቦርዱ ራሱ በሚሰራበት መንገድ ይስራው እንጂ ሁላችንም ተስማምተን የማስፈጸምበት የምንችላቸውን ሰዎች ማግኘት አልቻልንም ብሏል። ሌላኛው ሁለተኛው ከዛ ጋር የተያዘው የመረጃ ደረጃ ያለውን ነው እንግዲህ ይህንን መረጃ። ስለዚህ ሁሉም ፓርቲዎች የሚስማሙባቸው ገለልተኛ ሰዎች በክልል ውስጥ ከሌሉ ብሔራዊ ምርጫ ቦርድ ምንለያ ስለሚጠበቅ አላውቅም። አንደኛው እሱ ነው። ሁለተኛው በምርጫ ደረጃ ደግሞ ያሉ አስፈጻሚዎችን ገለልተኝነት ባላንስ ለማድረግ ከኛ በኩል ያደረግነው ምንድን ነው፣ ከማዕከል ሁሉም በክልል ምክር ቤትም በተወካዮች ምክር ቤትም ያሉ የምርጫ ክልሎች ላይ የሚያስፈጽሙ ውጤት የሚያዳምሩ ከስራቸው ምርጫ ጣቢያዎች የሚቆጣጠሩ አስፈጻሚዎች ከማዕከል አሰልጥነን አሁን ሰው ልከናል። ያ ማለት ምን ማለት ነው? እዛ ምርጫ ክልል ላይ ካሉት አስፈጻሚዎች በተጨማሪ ከማዕከል ላይ ያሉ ከዚህ በፊት በማስተር ትሬነርነት ወይም በአሰልጣኝነት የሰሩ እና የምርጫ ሂደትን የሚያውቁና ሌሎች ቦታዎች ላይ በምርጫ ክልል አስፈጻሚነት ሰኔ 14 ምርጫ ሰርተው የሚያውቁ አስፈጻሚዎችን ለማሰማራት ስልጠና ሰጠን። ይህንን እንደዚህ ነው አድሬስ ለማድረግ የሞከርነው።
ሆኖም ተፎካካሪ ፓርቲዎች ቢያንስ በመራጮች ምዝገባ ሂደት ጥፋት የሰሩ ምርጫ አስፈጻሚዎች በሕግ ተጠያቂ መሆናቸው ቢቀር ከኃላፊነታቸው መነሳት ነበረባቸው ይላሉ አቶ ጥላው መልኬ።
ካለው 23 ምርጫ ወረዳዎች ቢያንስ 11 ቆሟል አይደል? ይሄ 7 ምርጫ ወረዳ ቆሟል። እነዚህ የቆመባቸው 7 ምርጫ ወረዳዎች እንኳን በዚህ 3 ወር ውስጥ ለምን መቀየር አልቻለም? እኛ ጥያቄ እኛ መጀመሪያ የጠየቅናቸው ጥያቄና እነሱ የሚያወሩት ተመሳሳይነት የለውም። እኔ ጠይቅ ነው ከዚህ በፊት ያጠፉ አካሎች ነው እያለ ነው የመደቧቸው አለ። አሁን ከዚህ በፊት የተቋረጠው ምርጫ አለ ማላቋረጡት ሰኔ 14 ሊካሄድ የነበረው ከዛ በኋላ 3 ወር ቆይቶ ነው ምርጫ የተካሄደው። በዚህ 3 ወር ስለምን ማስተካከል አልቻለም?
የኮሚኒኬሽን ዳይሬክተሯ ሶሊያና ሽመልስ ግን እርምጃ እንደወሰዱ፣ ሆኖም ሁሉንም የምርጫ አስፈጻሚዎች በአዳዲስ ሰዎች ለመተካት በቂ የሰው ኃይል እንዳላገኙ፣ እንዲሁም በየምርጫ ጣቢያዎቹ ተፎካካሪ ፓርቲዎች ታዛቢዎችን በመላክ የምርጫ ሂደቱ ላይ ስህተት እንዳይሰራ እንዲከላከሉ ጥሪ ቢቀርብላቸውም አንድም ፓርቲ ይህንን አለማድረጉን ይገልጻሉ። ለዚህም ቦርዱ እንደ መፍትሄ የወሰደው ቅሬታ በቀረበባቸው ምርጫ ክልሎች ከተመደቡት የምርጫ አስፈጻሚዎች ባሻገር ከማዕከል ባለሙያዎችን በመላክ የምርጫ ሂደቱን መከታተል እንደሆነ ገልጸዋል። በሌላ በኩል በሶስቱም ፓርቲዎች የቀረበው ስጋት የቀድሞ ምርጫ ወረቀቶች ዳግም ምርጫ ሊያገለግሉ ይችላሉ የሚለው ሲሆን፣ ይህን ስጋት ግን የኮሚኒኬሽን ዳይሬክተሩ አይቀበሉትም።
ማለት በነበረው ቁሳቁስ አንመዘግብም የታወቀ ነው። ለምሳሌ መራጮች ምዝገባን በምናከናውንበት ወቅት በድጋሚ የሚከናወንባቸው የተባሉ ቦታዎች ላይ አዲስ ቁሳቁስ ነው የላክነው። ምክንያቱም እዛ ያለው ቁሳቁስ አገልግሎት ሳይውል እዛ ያለውን ቁሳቁስ ሪትራይድ እናደርጋለን፣ እንሰበስባለን። አዲስ የቁም የምርጫ ቁሳቁሶች ልክም አዲስ የመራጮች ምዝገባን ያከናወን ነው ማለት ነው። ይሄ ጥያቄ ምን ማለት እንደሆነ ለእኔ አይገባኝም። በነገራችን ላይ አዲስ ካርድ ነው የላክነው፣ አዲስ የመራጮች መዝገብ ነው የላክነው። አዲስ የመራጮች መዝገብና አዲስ የመራጮች ካርድ መዝገባን ያከናወን ነው። ከዚህ ፊት የነበረው ላይ አይቀጠልም። ከዚህ ፊት የነበረው ላይ የተቀጠለባቸው ቦታዎች የመራጮች መዝገባቸው ችግር የሌለባቸው ናቸው ብሎ ቦርዱ አይቶ ችግር ከሌለባቸው ያለበትን 5 ቀን ማካካሻ ቀን ሰጥቶ የተመዘገበው ሰዎች ይቀጥሉና ይጠናቀቅ ያለባቸው ቦታዎች ናቸው ማለት ነው። ስለዚህ ያን አዲስ ቁሳቁስ እንዴት ብሎ የምርጫ ቁሳቁስ እንዴት በድሮ ላይ መቼም ሊቀጥል አይችልም የድሮ ምዝገባው ትክክል አይደለም ከተባለ እሱ ሪትራይ ባርገን አዲስ ቁሳቁሶች ላይ አዲስ ስልጠናም ሰጥተናል። የመራጮች ምዝገባ ስልጠና ሰጥተን እንደገና ነው እንደገና እንደ አዲስ የመራጮች ምዝገባውን ያከናወን ነው። የምርጫ አስፈጻሚዎችም ራሱ የሚያከናወኑትም ደግሞ በተወሰነ ደረጃ ባገኘ ነው አቅም ብለን ለመቀየር ሞክረናል። እና አዲስ የአስፈጻሚዎች ምርመላ የመራጮች ምዝገባ ምን ያከናወን ነው እና ወይ አላጣሩም ብዬ ነው የማስበው። ግን ኦፕሬሽናል የራሱ በፕሬዘንት ኦፕሬሽን ብታየው ኢምፖስብል ነው። ከዚህ ፊት የነበረውን ቁሳቁስ ደግመን የምንጠቀም ከሆነ የመራጮች ምዝገባ አዲስ መሆኑ ትርጉም የለውም። አዲስ የሚባለው አዲስ ቁሳቁስ ሄደው አዲስ እቃ በትረን ማከናወናችን ነው።
የመራጮች ምዝገባን በተመለከተ ዳግም ምዝገባ ከተጀመረ ወዲህ አንድም የፖለቲካ ፓርቲ ለቦርዱ ቅሬታ አቅርቦ እንደማያውቅ ነው ሶሊያና ሽመልስ የሚናገሩት። ኢዜማ ከሌሎች ፓርቲዎች በተለየ የሚያቀርበው ተጨማሪ ጥያቄ የምርጫ ጣቢያዎችን የመክፈት አስፈላጊነት በተመለከተም ሶሊያና ሽመልስ የሚሉት አላቸው።
የምርጫ ጣቢያ ማቋቋም የቦርድ ስልጣን ነው። ምርጫ ጣቢያዎቹ የት ቦታ ለመቋቋም አለባቸው፣ ምን ያህል ሰው አለ እዛ አካባቢ ላይ ያለ ሰው ፊዚካሊ ምርጫ ተጣቢያ ማቋቋም ማለት ከነ ምርጫ ጣቢያ ያለበት ቦታ ማነው ሰዎች ያሉበት ቦታ ላይ እንዳይርቃቸው በአቅራቢያቸው እንዲሁም ተደብዛቸው እንዲሰጡ ማድረግ ነው። በመሰረታዊነት የምንነሳው 2007 ላይ ምርጫ ተፈጸመበትም ምርጫ ጣቢያዎች የ2007 ምርጫ ጣቢያዎችን አይተን፣ ነገር ግን እዛ አካባቢ ላይ ለምሳሌ 1500 ሰው መመዝገብ የሚገባ ለመመዝገብ አንድ ጣቢያ ያስፈልገዋል ብለን 1500 ከሞላ ተጨማሪ ጣቢያ እናቋቁማለን። ኦፕሬሽናሊ ሰዎች ኖረው ምርጫ ጣቢያ ርቋቸው ሄዶ ሳያገኙ ከቀሩ ተጨማሪ ምርጫ ጣቢያዎችን አቋቁማለን። ሶማሌ ክልል ላይ የምርጫ ጣቢያ እጥረት አላጋጠመም። የሰው ብዛት ኖሮ ምርጫ ጣቢያ አስፈልጎ ሳንከፍትበት የቀረንበት ቦታ የለም። ግን ዋናው የምርጫ ጣቢያ መሰረታዊ ሀሳብ በተወሰነ አካባቢ ሰዎች በአቅራቢያቸው የሚገኝ ቦታ ሄደው ድምጻቸውን እንዲሰጡበት ነው። የሌላ የምንም ነገር መገለጫ አይደለም። ከዚህ ፊት እንደምንለው የቦርደር መገለጫ አይደለም፣ የአካባቢ መገለጫም አይደለም፣ ወይም ደግሞ የማህበረተሰብ መገለጫ አይደለም። ምርጫ ጣቢያ አካባቢ ለሚገኙ ሰዎች በአቅራቢያቸው ሄደው ድምጻቸውን የሚሰጡበት ነው። በአቅራቢያቸው ድምጻቸውን የሚሰጡበት ቦታ ያጡ ሰዎች የሉም። በሁሉም ቦታዎች ላይ ከ2007 ጀምረን ምርጫ ጣቢያዎቻችንን አይተን የቤተሰቦች ምርጫ ጣቢያዎቻችንን ከፍተን ተጨማሪ ደግሞ ካስፈለገ ደግሞ ምርጫ ጣቢያ ከፍታለን። እንደምታውቀው ተጨማሪ ከ1500 በላይ ከሆነ በአቅራቢያ የሚገኝ ደግሞ ተጨማሪ ምርጫ ጣቢያ ከፍታለን ማለት ነው። ስለዚህ እንደዚህ አይነት ችግር አላጋጠመንም። ውስጥ የተከፈተባቸው የተወሰኑ ቦታዎች ሊኖሩ ይችላሉ። በ1500 በመሙላቱ ማለት ነው። ያ ሲሞላ ደግሞ ምርጫ ጣቢያ ከፍተን አዲስ ቁሳቁስ አሰራጭተን እንሰራለን። ስለዚህ ምርጫ ጣቢያዎችን እንደ ሌላ መገለጫ አድርጎ በመውሰድ እዚህ ጋር ሊከፈት ይገባ ነበር፣ እዚህ ጋር ሊከፈት ይገባ ነበር የሚለው ነገር ለምርጫ ኦፕሬሽን አይሰራም። የምንም መገለጫዎቹ አይደሉም፣ ሰው እንደሆኑ የሚመዘገብባቸው ናቸው። በሶማሌ ክልል ግን ሰው ላይ መመዝገብ ሄዶ ቦታ ያጣበት ምርጫ ጣቢያዎች የሞሉበት ወይም ደግሞ ሌላ ጣቢያ በመሙላቱ የተነሳ ድምጽፍር የቀረበት ሁኔታ የለም። ስለዚህ መከፈቱ አላስፈለገንም ነበር ማለት ነው።
ሆኖም የኢዜማው ጥላውን መልክ እነሱ የጠየቋቸው ምርጫ ጣቢያዎች ባለመከፈታቸው መራጮች እስከ 50 ኪሎ ሜትር ተጉዞ እንዲመርጡ ይገደዳሉ ባይ ነው።
ቅድም ያልኩ ሁለት ምርጫ ክልል ወረዳዎች አካባቢ ፌርፌር እና ሽላቦ ላይ አሁን እንደ ኢዜማ ጠንተው መጥተው ቦታዎች ከለይተው አካባቢ ላይ ሄደው አጥንተው ያለውን ሁኔታ ተቀብለው ነገር ግን እዛ ውስጥ አላጠቃልሉ አዲስ የምርጫ ክልል አናቋቁምም የሚል መልስ ነው የሰጠ። ይሄ ለእኛ አልተዋጠለን። ችግሩ እንዳለ ቦታው ላይ ተቀምጧል። ለምንድን ነው ይሄ ያልተካሄደው? ለምን መሰለህ? ከዚህ በፊት እዛ አካባቢ ላይ ምርጫ ይካሄድበታል። አሁን ግን ምርጫ ጣቢያ የለውም ማለት
ከዚህ በፊት ምርጫ ጣቢያ እዛ ነበረ?
ያ በቀድሞ አካባቢዎች ይካሄድበት ነበረ። በደርግም እንደራሴ የነበረው ኃይለስላሴም እንደራሴ የነበረው እዛ አካባቢ ላይ የኛው በ2007 ምርጫም በግማሽ መንገድ አሁን ግን 13ቱ አካባቢዎች አሁን እንትን ለፌርፌ ለሳ 13 ቀበሌዎች አካባቢ የላቸውም።
ቶታሊ ምርጫ ጣቢያ የለም ነው ወይስ
ምርጫ ጣቢያ አልተቋቋመበትም? ስሙም አልተጠቃለለም። መጀመሪያ ሊስት ዝርዝሩ
እዛ ያሉ ነዋሪዎች አይመርጡም ማለት ነው አሁን ወይስ ሌላ ቦታ ነው እንዲመርጡ ተገደዋል ነው?
ቢያንስ 50 ኪሎ ሜትር ምናምን ሄደው ነው የሚመርጡት ማለት ነው።
የምርጫ ቦርድ ኮሚኒኬሽን ዳይሬክተር ግን በ2007 ምርጫ የነበሩ የምርጫ ጣቢያዎችን ዘንድሮ ሙሉ በሙሉ እንደተከፈቱና ምርጫ የማይካሄድባቸው ቀበሌዎችም እንደሌሉ ነው የሚናገሩት። እነዚህ የውዝግብ መንስኤዎች ሰሞኑን የተፈጠሩ አይደሉም። የሰኔው ምርጫ ከተካሄደ እንኳ 3 ወራት አልፈዋል። እስካሁን ምንም ሳይሰማ ቆይቶ ነው ድንገት 3 ፓርቲዎች በተከታታይ ራሳቸውን ማግለላቸውን ያስታወቁት። በሶማሌ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና በ6ኛው ብሔራዊ ምርጫ ለመወዳደር እየተዘጋጀ ያለው የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ሄርሲዶን 3ቱ የፖለቲካ ፓርቲዎች ራሳቸውን ማግለላቸውን እንደ ትክክለኛ መፍትሄ አያዩትም። አሉ በተባሉ ችግሮች ላይ ለመወያየት በዝግጅት ላይ እንዳሉ ከቀጠሮ በፊት ነው ፓርቲዎቹ ራሳቸውን ያገለሉት ይላሉ።
ውይይት አላደረግንም እኛ። እነሱ ማቅረብ ነበረባቸው። በየጊዜው ተገናኝተን ነበር፣ ግን አቤቱታ ይነገራል። በደንብ ያልሳን ወያይ እነሱ ውሳኔ ደርሶ ከምርቻ ራሳቸው አገለሉት። አንድ ጊዜ ጠይቀን ነበር፣ ግን ለቦርዱም ጊዜ እንድናገኝ እና ጊዜ እንዲሰጡና እንድንገናኝ ቀጠሮ ይዘን ነበር። ምክር ቤቱ ኢትዮጵያ ጠቅላላ ምክር ቤቱ ፓርቲዎች ምክር ቤትም ጥያቄ ያቀርበን ነበር። ገና መልሱ ሳይሰጠን እና እንድንገናኝ በዚህ ጉዳይ ብለን ነበር፣ ግን እነሱ ያው ከዛ በፊት ውሳኔ ደርሷል እና እንዲሁም በመጨረሻ ያው በሁለት ሳምንት ውስጥ ነው የደረሱ።
የእርስዎ ፓርቲ የምዕራብ ሶማሌ ዲሞክራሲያዊ ፓርቲ በምርጫ ለመወዳደር በዝግጅት ላይ ነው ያለው። አሁን ያለውን የፖለቲካ ሁኔታ እንዴት ይገመግሙታል? ምርጫ ለማካሄድ በምርጫ ለመሳተፍ በቂ የሚያስችል ሁኔታ አለ ይላሉ ወይስ ጥሎ መውጣት የሚያስገድድ ሁኔታ አለ ብላል? እስኪ እናንተ እንደ ፓርቲ ምንድን ነው ግምገማችሁ?
ያው እስካሁን ድረስ ያው ሀገራችን ብዙ ችግር ስላለበት እኛ ነባር ፓርቲ ነን። የድሮ ፓርቲዎች አንዱ ነን እኮ በትግልም ተካፍለን ነበር ከ90 በፊት እና ከዛ በኋላም ቻርተር የፈረምን ድርጅት ነን። ስለዚህ ያለፈው አምስቱም ምርጫውን ተካፍለን ነበር እና አሁን ይሻላል ብለን ነው አሁን ገመት ነው። ብዙ ችግርም የለም፣ ሰላምም አለ። ችግር ይኖራል። እነሱ ፓርቲው የጊዜው ፓርቲ ችግር አለበት። በምርጫ በኩልም በምርጫ ቦርዱም ያው ጥያቄ ያቀርባል በምክር ቤት በኩል እና ጥሩ ነበረ ሀሳባቸው። መጨረሻ ግን መጀመሪያ እኛንም አላገኘንም እስከ አሁን ድረስ እጩዎቹን አልተመዘገቡልን። ግን ይሻላል ብለን ነው የምናምነው። የድሮዎቹን ስለሚሻል እስካሁን ድረስ ያው እየተካሄደ ምንም የምንቃወም የለም።
አሁን በሶማሌ ክልል ለስድስተኛው ብሔራዊ ምርጫ የሚፎካከሩት ፓርቲዎች ብልጽግናና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ብቻ ይሆናሉ። ከዚህ ባሻገር በተለይ በከተሞች በርከት ያሉ ግል ተወዳዳሪዎችም ይወዳደራሉ። ለዚህ ብልጽግናና የምዕራብ ሶማሌ ዲሞክራሲያዊ ፓርቲ ቅስቀሳ ያካሄዱ መሆናቸው ነው ለአሜሪካ ድምጽ ያስታወቁት። ምርጫው መዳረሻ ላይ ራሳቸው ከምርጫ ያገለሉ ሶስቱ ፓርቲዎችም በምርጫው ሂደት ላይ የሚፈጥሩት ተጽዕኖ እንደሌለ ነው የምርጫ ቦርድ ኮሙኒኬሽን ዳይሬክተር ሶሊያና ሽመልስ የሚናገሩት። ከሳምንት ያነሰ እድሜ የቀረው ምርጫ ምን ውጤት ይኖረው ይሆን? የህዝቡ ምላሽስ ምን ይሆን? እየተከታተልን ዘግባለን። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዝግጅታችን እናልፋለን። ተከታዩ ዘገባ እዚህ ዩናይትድ ስቴትስ ያቆየናል። ባለፈው ዝግጅታችን እንዳስደመጥ ነው በፔንሲልቬኒያ ግዛት የፊላደልፊያ ከተማ ነዋሪው አቶ መስፍን ተገኑ የአርኤክስ ፓራዳይም የተባለው ኩባንያ ባለቤት ዋና ስራ አስፈጻሚና ሊቀመንበር ናቸው። ለ25 ዓመታት በዩናይትድ ስቴትስ በመድኃኒት ቤቶች የጥቅማ ጥቅም አስተዳደር ዘርፍ የታወቀ ስም አላቸው። በአሜሪካ ከትላልቅ የመድኃኒት አምራች ኩባንያዎች ጋር በመደራደር ለተጠቃሚዎች በቢሊዮኖች የሚቆጠር ገንዘብ ማዳናቸውንም ለቪኦኤ ተናግረዋል። ከቅርብ ጊዜ ወዲህ ደግሞ በትውልድ አገራቸውም ወቅታዊ የፖለቲካ ሁኔታ መሳተፍ ጀምረዋል። የአሜሪካና የኢትዮጵያ የህዝብ ጉዳይ ኮሚቴ ተብሎ የተቋቋመው መንግስታዊ ያልሆነ ድርጅት ከመሰረቱት አንዱ መሆኑን ነግረውናል። ደረጀ ደስታ አነጋግሯቸዋል።
አቶ መስፍን በውጭ ኑሯቸው ስኬት አስመዝግበው ከሚኖሩት ትውልድ ኢትዮጵያውያን መካከል አንዱ መሆናቸውን ባለፈው ታሪካቸው አጫውተውናል። በተለይ በአሜሪካ የመድኃኒት ቤቶች ዘርፍ ወይም የፋርማሲ አገልግሎት ውስጥ የታወቀ ስምና ትልቅ ድርጅት የገነቡ መሆኑን ተመልክተናል። ይሁን እንጂ ከፖለቲካው ወይም ማህበረሰባዊ እንቅስቃሴ ተሳትፎዎች ውስጥ ተገልለው የቆዩ መሆኑን ገልጸው ለመጀመሪያ ጊዜ ወደ ፖለቲካው መምጣታቸውንም ነግረውናል። ባለፈው ያቆምነው እሱ ላይ ነበር። ምን አመጣቸው?
ለሱ እንግዲህ ዋና ምክንያት የሆነው ባለፈው 8 ወር ውስጥ ይሄ ከኖቬምበር 4 ትግራይ ውስጥ በተፈጸመው ሁኔታ በኋላ ኢትዮጵያ በየአቅጣጫው ስትጠቃ የሆኝ እኔ እንደዚህ አይነት ነገር አይቼም አላቅም፣ እንደዚህም ይሆናልም ብዬም አስቤም አላቅም። ምክንያቱም እንደዚህ ኮኦርዲኔትድ በሆነ መንገድ ዌስተርን መንግስት ተግላላ እንደዚህ አይነት ለማድረግ ይነሳሉ የሚል ሀሳብ ውስጥ አልነበርማ። ነገሩ ግራ ገባኝ እና ከዛም የተለያዩ ሰባዎች ኢትዮጵያ የሚወያዩበት ስብሰባዎች ውስጥ መሳተፍ ከጀመርኩ በኋላ የታየ ነገር ምንድን ነው? ብዙ ለፋ ሀገሩን የሚወድ ጠንካራ ኢትዮጵያዊ አለ ዲያስፖራ ውስጥ ከውጭ ብቻ ያለም ውስጥ የሚኖር እና ብዙ ደግሞ የተለያዩ ኦርጋናይዜሽኖች አሉ። አንዳንዶች በጣም ካፔብል ናቸው፣ አንዳንዶቹም ኮንትሪቢዩት ማድረግ የሚችሉት ነገር አለ ግን እና ሁሉም ግን ጥሩ ስራ ሊሰሩ የሚፈልጉ ናቸው።
ይሁን እንጂ በትውልድ ሀገራቸው ጉዳይ በተለይም በወቅቱ ሁኔታ ከልባቸው የሚሰሩና የሚፍጨረጨሩ ግለሰቦችና ድርጅቶች ቢኖሩም አንድ የጎደለ ነገር መኖሩን ማስተዋላቸውን አቶ መስፍን ይገልጻሉ።
ግን አንድ የሆነ ተባበረ ኃይል አላየሁኝም እዛ ላይ እና ብዙ ስብሰባን በሙሉ ካዳመጥኩ በኋላ አንድ 5 የማውቃቸውን ሰዎች ጠራኋቸው እና ይሄ ነገር ውሸት እንደዚህ እየተነዛ አሁን ባየው የሰማው ስብሰባ በሙሉ ሁሉም ሰው በመናደድ ነው አሁን የሚናገረው፣ እንዴት ዋሻሉ ምናምን ነው የሚባለው እና መፍትሄ ያለው ነገር ካላደረግን በስተቀር ሁኔታው የት እንደሚሄድ አይታወቅም በሚል ውይይት አደረግን እና ምንድን ነው የምናደርገው ሲባል ሁለት ነገር ተባለ። አንደኛው እውነቱን የሚናገር ፋክት ፋይንዲንግ የተባለ ፋክት ቼክ ነው በልና ዌብሳይት ተቋቁሞ ከስር ከስር የኢትዮጵያን እውነታ ነገር እናሳውቅ የሚል ሀሳብ መጣ እና እኔ ግን ያን ጊዜ የአሜሪካን መንግስትም ሆነ የዌስተርን የምዕራቡ ዓለም ያንን ሁኔታ ሲያወሩ ፋክት የላቸውም ብዬ ለማመን አስቸገረኝ። ምክንያቱም እንደዚህ ነገሩ በሚነገርበት ደረጃ ያሉ ሰዎች አያውቁም ለማለት ትንሽ አስቸጋሪ ሆኖ አገኘሁት እና እሱ ጥሩ ነው፣ አንድ ነገር እሱ ነው። ሁለተኛው ግን ምንድን ነው እነዚህ ሰዎች እንዴት አድርገን ነው እነዚህ ሰዎች ጋር ደርሰን ይሄ እንደዚህ ይሄ የምትሉት ነገር ልክ አይደለም፣ ትክክለኛ ነገር ይሄ ነው፣ እኛ ደግሞ ይሄንን የምንላችሁ አዛን አሜሪካን ነው የምንነግራቸው። ኢትዮጵያን አሜሪካንስ ግን ፕራይመሪሊ አዛን አሜሪካ፣ ከዛ በኋላ አዛን ኢትዮጵያን ዲሴንት ኦፍ ኢትዮጵያንስ ነው ኮንሰርናችን፣ ሁለቱ ከሁለቱም አንጻር ነው የሚል ነገር ካላልን በስተቀር እና ያንን ደግሞ ዩናይትድ በሆነ መንገድ ክላላ አሜሪካን ውስጥ ያለ ነው ሁላችንም በአንድ ድምፅ ነው የምንናገረው የሚል ነገር ካላል የትም አንደር አይደርስም በሚል ፓክ መቋቋም አለበት ፖለቲካል አክሽን ኮሚቴ።
አቶ መስፍን በመቀጠል ሳቸውና ጓደኞቻቸው በአሜሪካ የፖለቲካ ባህልና ህግ መሰረት እንዲመሰረት የተስማሙበት ድርጅት እንዲቋቋም ስለተደረገው ጥረት ያስረዳሉ።
እና ሁላችንም ኖበዲ ማናችንም ፖለቲካል አክሽን ኮሚቴ አቋቁመን አናውቅም። እኔ ኮርፖሬት ያለሁበት የኮርፖሬት ዓለም አለን ፓክ የኢንሹራንስ ድርጅቱ መብታችን የምናስጠብቀው በኮርፖሬት ፓካችን ነው። እና እነሱን ኦርጋናይዝ የሚያደርጉን ኤክስፐርቲስ ያላቸውን ሰዎች ደወልኩና እንደዚህ ነገር እርዳታ ፈልጋለሁ እና በዛው ኤክስፐርቲስ ያላቸው ሎየሮች አሉ። ይሄ ትንሽ ኮምፕሊኬትድ ነው። ፖለቲካል አክሽን ኮሚቴ በፌደራል ኤሌክሽን ኮሚሽን ህግ መሰረት የሚቋቋመው አሰራሩ ህጋዊ መሆን አለበት። ገንዘብ አሰባሰቡ ህጋዊ መሆን አለበት። ገንዘብ አወጣጡ እንደዚሁ የፌደራል ኤሌክሽን ኮሚሽን ቦርድ ተከትሎ መሆን ያለበት ሲሆን ያ ሁሉ ለፌደራል ኤሌክሽን ቦርድ ሪፖርት መደረግ አለበት። ያን ሁሉ ነገር አዋቅሮ መስራት የሚችል ኦርጋናይዜሽን ነው እና ዝም ብሎ ተነስቶ ነው 5431 ሲ ብሎ የሚከፈት አይደለም ተባለ። በዚሁ መሰረት ይሄ እንደዚህ ነው እንግዲህ ከዚህ ትራንዚሽኑ የመጣው እንደዚህ ነው። ምን እናርግ ይሄና ይሄ ሀገራችንን ዲያስፖራውን ያለንን ኢነርጂ ያለንን ኃይል አንድ ጋ የሆነ ድምፅ ራስ ማሰማት ከቻል አንድ ሁሉን አቃፊ የሆነ የፖለቲካል አክሽን ኮሚቴ መቋቋም አለበት በሚል ነው ትራንዚሽኑ የመጣው። እንግዲህ ሀገራችንን ችግር ላይ ናት። እዛ ላይ የነበርነው የተሰባሰብነው 9 ሰዎች ብዙዎቻችን ከዛ በፊት ምንም አይነት ፖለቲካል አክቲቪዝም የሌለን ሰዎች ነን። አንድ ወይም 2 ሰዎች ምናልባት ትንሽ እዚሁ በዲፕሎማሲ አካባቢ የነበሩ ሊኖሩ ይችላሉ። ሌሎቻችን ግን በድንጋጤ ነው እና በድንጋጤ የተቋቋመ ኦርጋናይዜሽን ነው ማለት ይቻላል።
እንግዲህ ኢትዮጵያ ሁኔታ በጣም የተወሳሰበ ነው። በዚህ በተወሳሰበና አሁን ባለው ወቅታዊ ሁኔታ ውስጥ እናንተ ተሳትፎ መንግስትን አቋም በመደገፍ ከኢትዮጵያ መንግስት ጎን ከመቆም አንጻር ነው ወይስ እንዴት ነው? ችግሩን ለመርዳትና ለመደገፍ ያቋቋማችሁት ድርጅት የፓክ የሚሰራው ማለት ነው፣ በምን ሁኔታ ነው የምትሰሩት? ያላችሁ የፖለቲካ አቋምስ ምንድን ነው?
እንግዲህ ፓኩ የአሜሪካን ኢትዮጵያንስ ፐብሊክ አፈርስ ኮሚቴ የተባለው የተቋቋመው በመሰረቱ የኢትዮጵያና በዩናይትድ ስቴትስ መካከል ለዘመናት ቆይቶ የነበረውን የሁለቱ ሀገር ግንኙነት ባይላተራል የሚሉት ነው ግንኙነትን ማጠናከርና ማሳደግ ያስፈልጋል በሚል እምነት ነው። እና የሁለቱ አገሮች ደግሞ የጋራ ትብብር መጎልበት ይህንን በሚል ይህንን መጎል የሚደግፉ የአሜሪካ የኮንግሬስ አባል ጋር ተቀራርቦ ይሰራል በዚህን አላማ ለማስታካት። በዚህም ዙሪያ ደግሞ ምርጫ ከሁለቱ አሜሪካ የፖለቲካ ፓርቲዎች የኮንግሬስ ምርጫ ጽህፈት ቤቱ ጋር በኢትዮጵያና በአሜሪካ አካባቢ ባሉ የጋራ ጥቁም ዙሪያ አብሮ መስራት ይችላል። በመሰረቱ በኢትዮጵያ ውስጥ የነጻ ገበያ መልካም አስተዳደር እንደዚሁም ይህን የመሳሰሉ ሁኔታዎች ሲሰፍኑ አስተዋጽኦ ያደርጋል። ከዛም አልፎ ደግሞ ትውልድ ኢትዮጵያውያን አለዛ ደግሞ የኢትዮጵያ ወዳጅ የሆኑ አሜሪካውያን በማንቀሳቀስ አሜሪካ ምርጫ መራጭነትም በተመራጭነትም እንዲሳተፉ እንዲሁም ለኢትዮጵያ ወዳጅነት የሚተጉ ተወዳዳሪዎችን እየፈለግን በዚህ በፓኩ በኩል ማንኛውንም እርዳታ ገንዘብ እርዳታ ሆነ የቮት የማነቃነቅ እርዳታ እንዲያደርጉ ያስደርጋል። ይህንን ነው እንግዲህ ፓኩ አላማው። ይህንም እነዚህን ሁኔታዎች የአሜሪካንን የአፍሪካ ውስጥ ወይም ኢትዮጵያ ላይ ሊኖር የሚችለውን ኢንተረስት የሚያስጠብቅ ሆኖ ግን ፓኩ የሚነቃነቀው የኢትዮጵያ ደጋፊ የሆነ ኢትዮጵያን የሚደግፍ አጀንዳ በማራመድ ነው እና ኢትዮጵያን የሚደግፍ አጀንዳ ማራመድ ስንል በሶስቱም የአሜሪካን መንግስታዊ አሰራሮች ውስጥ የኢትዮጵያን አጀንዳ ስለ ፕሮ ኢትዮጵያ ብለን ዲፋይን ያደረግ ያስቀመጥናቸውን ነገሮች አሉ። እነሱን የሚያራመድ ግን እነሱ ሲራመድ የአሜሪካንም ጥቅም አብሮ የሚያስጠብቅ ለምሳሌ እኛ የምንለው በኢትዮጵያ ውስጥ የአሜሪካን ካምፓኒዎች በተጠናከረ ሁኔታ መስራት ቢችሉ አሜሪካን የአፍሪካ ውስጥ ያላትን የኢኮኖሚክ ዲቨሎፕመንት መደገፍ ብትችል የአሜሪካን ኩባንያዎች ያተርፋሉ፣ የኢትዮጵያ እዛ ውስጥ ያሉት ኩባንያዎችም ያድጋሉ እና ሁለቱም እርስ በርሳቸው ተደጋጋፊዎች ናቸው። እኛ እንደውም ጭራሽ የምንለው የኤድ ፓኬጅ አስፈላጊ አይደለም ወደሚለው ወደዛ ነው አመራራችን።
ብዙ ጊዜ በውጭ ሀገር የሚቋቋሙ የማህበራዊ ንቅናቄ ስብስቦችም ሆኑ ድርጅቶች ከአሜሪካ የፖለቲካ ፓርቲዎችም አንዱን ወገን ብቻ ነጥሎ የመደገፍ በኢትዮጵያም ጉዳይ ወይ የመንግስት ደጋፊ ወይም ነቃፊ ሆኖ ብቻ የመሰለፍ አዝማሚያ እንደሚታይባቸው ይሰማል። ይሄኛው ድርጅት ከዚህ አንጻር አሰላለፉ የተለየ ነው ይላሉ አቶ መስፍን።
ባይፓርቲሰን ነው ማለት ከሁሉም የአሜሪካን ፖለቲካል ድርጅቶች ጋር ይሰራል። ሪፐብሊካንም ዲሞክራትም ኢንዲፔንደንትም መሆን ለእኛ ምን አይደለም። እኛ ምንድን ነው የሚለው ይሄ ሰውዬ የኢትዮጵያ ደጋፊ ነው ወይ ይሄ ሰውዬ ለኢትዮጵያ የሚደግፍ አቋም አለን ብለን ያወጣነውን ፕላትፎርም ወይም አሁን ለምሳሌ ያዘጋጀን ፕላትፎርም እናውጣለን። ምርጫ ፕላትፎርም ነው የሚሉት እሱ እንግዲህ ምርጫው ፕላትፎርም ላይ አቋማችን እናሳውቃለን። ኮንትና የሚባለው ኮንግረስማንን ኢትዮጵያን አቋም ይደግፋል፣ ይሄኛው አይደግፍም። ስለዚህ ለሚደግፈው ሰውዬ ነው የምንቆመው እና ኢትዮጵያ ወይም የኢትዮጵያ ደጋፊ የተባሉ ሰዎችን ማስመረጥ፣ ማገዝ፣ ከእነሱ ጋር ተቀራርቦ መስራት ነው ስራችን። እንዳልኩት 10% ነው ታርጌት ያደረግነው በ22 እና በ24 የኢትዮጵያ ደጋፊ የሆኑ የኮንግረስና ሴኔት ውስጥ ካሉት ተመራጮች 10% እነሱን መሆን አለባቸው ብለን ተነስተናል። እንግዲህ ይሄኛው የኢትዮጵያ ደጋፊ የሆነ መንግስት ወይም ለኢትዮጵያ ትክክለኛ ስራ እየሰራ ነው ከሚል መንግስት ጋር አብረን ተስማምተን የምንሰራ ይስማማናል ማለት ነው። ጥሩ መንግስት ነው፣ ከዛ ጋር መተባበር እንችላለን። ይሄ የመንግስት አቋም ጸረ ኢትዮጵያ ነው ብለን የምናስብ ከሆነ ጸረ ኢትዮጵያ የሚባሉት ዲሞክራሲ የለበት ኮራፕሽን የበዛበት የአስተዳደር ጉድለት ያለበት መንግስት ከሆነ ከዛ መንግስት ጋር ኢትዮጵያ መንግስትም ጋር ኢሹ ሊኖር ይችላል ማለት ነው እና መረጃ ምናምን ሲያስፈልግ ከኢትዮጵያ መንግስት ይገኝ መረጃ ካለ እሱን ለምናደርገው ሙግት ከብያ አሁን ለምሳሌ በሳምንት ቢያንስ 5-6 ከሴኔተር እና ኮንግሬሽናል ቢሮዎች ጋር ስብሰባ አለን። በተለያየ ሁኔታ ላይ አሁን ይህን ሰሞኑን የተያዝነው አገዋ የሚባል አለ በሱ ላይ ነው እና እሱ ላይ መረጃ ስንፈልግ ከኢትዮጵያ መንግስት የምናገኘው መረጃ ካለ እንጠይቃለን። ከዛ በተረፈ ግን ይሄ የአሜሪካን ኦርጋናይዜሽን ነው። በመሰረቱ በአሜሪካን ህግ መሰረት ተቋቁሞ ለኢትዮጵያ የሚሟገዝ የኢትዮጵያን ህልውና ማንነት የሚያስከብር ሲሆን ይህንን የሚያደርገው የአሜሪካን ኢንትረስትንም በማስጠበቅ ነው። አሰራሩ እንደዚህ ነው።
እስካሁን ምን አድርጋቸዋል? ካደረጋቸዋቸው ዋና ዋና ነገሮች ለምሳሌ አንድ ሁለቱን ሊነግሩኝ ይችላሉ?
እንግዲህ ጁን ነው ስራ የጀመርነው። ሁሉ ነገር ህጋዊ አወቃቀሩን ጨርሰን ትንሽ 2 ወር ገደማ ፈጀብን እና ስንቋቋም እንዱ አላማችን አሁን በኢትዮጵያ ላይ የሚነዛውን ውሸት እንዴት አድርገን ነው አትሊስት መቋቋም የሚቻለው የሚል ነበር እና ስንቋቋም ፕሬስ ሪሊዝ አውጥተን የሚያነጋግረንም ሰው አልነበረም። ስለ ኢትዮጵያ ማወቅ የሚፈልግ ሰው አልነበረም። አሁን እንግዲህ ወደ 60 ቀን ሆነን ስራ ከጀመር ወደ 250 ጆርናሊስቶች እና 80 አውትሌቶች ጋር ግንኙነት መፍጠር ተችሏል። ቲር ዋን የሚባሉት እነዚሁ ኤፒ፣ ሮይተር፣ ሌሎችም እንደዚሁ ቢቢሲ ጋር ግንኙነት መፍጠር ተችሏል እና ፒያሩ በሚመለከት እንግዲህ በተቻለ መጠን ብዙ ፕሬስ ሪሊዞች ወጥተዋል። ብዙ ኮሜንቶች፣ ብዙ ኢትዮጵያውያን አስተባብረን ኢትዮጵያን ቢመለከት የሚሰጡት ሁኔታዎች ላይ ባላንስ የሚያደርግ ያለር ላይ ታጣኝ የሆነ ሀሳብ ምስ የምንችልበት ሁኔታ እንዲፈጠር ችሏል። ይሄ ፒያሩን በሚመለከት ነው። ገቨርንመንት ሪሌሽንስ ወይም ለኢትዮጵያ መሞገትን በሚመለከት ከስራ ከጀመርንበት 2ኛው ሳምንት ከሰኔ ጀምሮ እስካሁን ድረስ 45 የሴኔት እና የኮንግሬስ ተወካዮች ጋር ስብሰባ አድርገናል። እነዛ ስብሰባዎች በጣም ጠቃሚ ሆነው ያገኘ ናቸው እና ከስብሰባዎቹ በብዛት ተሳካ ከምንለው አንዱ ስራ ለብዙ ጊዜ ሞገት ነው 4-4-5 የሚባለው ብዙ ኢትዮጵያውያን በየአቅጣጫ የተሳተፉበት በጣም በተደራጀም ሁኔታ የተሟገት ነው 4-4-5 የሚለው ኢትዮጵያ ላይ ሳንክሽን ለመጣል ሲያደርጉት የነበረውን ነገር ለጊዜውም ቢሆን እንዲቆም ተደርጓል። 97 የሚባለውን ሴኔት ሪዞሉሽን ሲያሳልፉ እኛ አልተቋቋምንም ነበር። አሁን እሱን ያቋቋሙትን ሴኔተሮች ጋር ሙግት ይዘናል። እሱ ያለፈ ስለሆነ ምንም ማድረግ አይቻልም፣ ግን ያልፏል። ከእሱ ጋር ከእነሱ ሴኔተሮቹ ጋር ንግግር ላይ ያለ ነው። ያ ማለት እንዳልነበረበት እና እንዴት ማስተካከል እንደሚችል ሁለቱ ዋና ዋና ነገሮች ሲሆኑ እንደው አንድ ለመጨመር ያህል አሁን ባለፈው 2-3 ሳምንት ደግሞ ትልቅ ሙግት የያዝነው ይሄ አጓ አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት የሚባለው 100,000 ሰው በኢትዮጵያ ውስጥ በአሁኑ ጊዜ ስራ ተቀጥበት ያለ ሁኔታ ሲሆን ይሄኛውን የንግድ ግንኙነት ኢትዮጵያን ከዛ ውስጥ እንድትወጣ በ2022 ከፍተኛ ጥረት እየተደረገ ነው። ይህንን ከሰማን ጊዜ ጀምሮ ከፍተኛ ሙግት ይዘናል። መውጣት እንደሌለባት ይህን ለሚወስነው ወሳኝ ድርጅት በግልቴዙን ያቀረብን ሲሆን አሁን ሁኔታው በጣም ስላሰጋን ወደ 19 የሚሆኑ ድርጅቶች አሉ እዛ ላይ ድምፅ ሊኖራቸው የሚችል በየቀኑ አሁን እየፈለግን ከነሱ መሪዎች ጋር ውይይት እየተደረገ እሱንም ለማክሸፍ ሙከራ እያደረግን ነው።
ይህን ጥረት ስታደርጉ በተለይ በኢትዮጵያ ውስጥ ባለው በትግራይ ሁኔታ ላይ ሰብአዊ መብት ጥሰቶች እንደሚፈጸሙ በቅርቡ አምነስቲ ኢንተርናሽናል የሚያወጣው ሪፖርት አለ። ከዚያም በተደጋጋሚ ዓለም አቀፍ የረድኤት ድርጅቶች እንደዚሁ ህዝቡ በረሃብ አደጋ ላይ መሆኑና በትግራይ ከፍተኛ በደል እየተፈጸመ መሆኑን ይገልጻሉ።
ይህን እንግዲህ አምነስቲ ኢንተርናሽናልን አሁን እንደውም ጥሩ እሱን አሁን በተለይ መጨረሻ ላይ ያወጣውን ሪፖርት በሚመለከት በጣም በተጠናከረ ሁኔታ ሌላ ሪፖርት እያዘጋጀን ነው። ይህንኑ አዋቅረን ለሚመለከታቸው ህግ አውጪዎች እዚህ ሀገር እና ኢትዮጵያን ሊጎዱ ይችላሉ ብለን ለምናስባቸው ሰዎች በሙሉ ለማስተላለፍ እያሰብነው በሚቀጥለው ሳምንት እናስተላልፋለን ብለን የምናስበው አምነስቲ ኢንተርናሽናል ያወጣው ያልተመጣጠነ እና እሱን በደንብ አድርገን ልንሞግድ ተዘጋጅተናል። በሌላው በአጠቃላይ አቋማችን ምንድን ነው? እኛ ሂውማን ራይትስ የሚባለው ነገር መከበር አለበት። ማንም ሰው መብቱ መከበር አለበት። ኢንዲቪጁዋል ራይትስ መከበር አለበት። ይሄኛውን የጣሰ ሰው ካለ ማንም ሰው ገበር መንግስትማ የሆነ መንግስታዊ ያለን ወርጋ ኦርጋናይዜሽን በህግ መጠየቅ አለበት እና በአሁኑ ጊዜ የኢትዮጵያ መንግስት አስፈላጊውን ሁሉ ነገር እያደረገ እንደሆነ እናምናለን። የተለያዩ ኦርጋናይዜሽኖች የዓለም አቀፍ ከአፍሪካ ዩኒየን ከዩኤንኤችሲ እንዲሁም ከኢትዮጵያ የተለያዩ ድርጅቶች የተወጣጡ ሰዎች ከሚሊተሪውም በጣም በማይኮራ ሁኔታ ምርምር እያደረጉ ነው እና ይሄ ሁኔታ ባለበት ሁኔታ ነው ያንን ምክንያት በማድረግ ኢትዮጵያ ላይ ሊደረግ የሚደረግ ማንኛውም እቀባ አግባብ እንደሌለው እና መሰረታዊ እንዳልሆነ ነው እየተሟገትን ያለ ነው። ለዚህም በቂ መረጃ አለን። ሰዎች ይስሙ ማይስሙም እኛ መረጃችን እናቀርባለን። ከዛ አልፈንም ወደ ካምፔይን ፕላትፎርማችን ስናቋቁም መሰረት እነዚህ ነገሮች ሁሉ ግንዛቤ ውስጥ በማግባት ነጥቦችን ስናቀርብ መስማት ለማይፈልጉ ሰዎች ግን በተደጋጋሚ እነዚህ ነጥቦች እያነሳን መጨቅጨቃችን አይቀርም።
ይህን ቃለ መጠይቅ ካደረግን በኋላ የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ኢትዮጵያ ውስጥ ያለው ግጭት እንዲራዘም ሰበብ በሚሆኑ ተጠያቂዎችና ተባባሪዎቻቸው ላይ አዲስ ማዕቀብ ለመጣል የሚያስችል ነው ያሉትን ትዕዛዝ መስከረም 7/2014 መፈረማቸው ይታወሳል። ትዕዛዙ የኢትዮጵያና የኤርትራ መንግስታትን እንዲሁም ህወሓትንና የአማራ ክልላዊ መንግስታትን በተጠያቂነት መያዝ እንዲችል ለዩናይትድ ስቴትስ የገንዘብ ሚኒስቴር አስፈላጊ ያሉትን ስልጣን የሚሰጠው እንደሆነ ፕሬዚደንቱ አስታውቀዋል። በሌላም በኩል የተባበሩት መንግስታት ድርጅት ጠቅላላ ጉባኤ እየተካሄደ ባለበት በአሁኑ ወቅት 30 ድርጅቶች በኢትዮጵያ ትግራይ ክልል ግጭቱና ረሃቡን ለማስቆም በአስቸኳይ እርምጃ እንዲወሰድ የሚጠይቅ ግልጽ ደብዳቤ በዚህ ሳምንት ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬጅ እና ለጸጥታው ምክር ቤት አባል አገሮች ቋሚ ተወካዮች መላካቸውን ሬፊጂስ ኢንተርናሽናል የተባለው ድርጅት ባወጣው መግለጫ አስታውቋል። አቶ መስፍን ተገኑ ስለ ኢትዮፓክ ስለሰጡን ማብራሪያ እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እናልፋለን። የኢትዮጵያ ዘመናዊ የአእምሮ ሕክምና ማዕከል የሆነው አማኑኤል የአእምሮ ጤና ሆስፒታል ከግማሽ ምዕተ ዓመት በላይ በሀገሪቱ አገልግሎት እየሰጠ ይገኛል። ይሁንና በሀገሪቱ ከአእምሮ ጤና ጋር ተያይዞ ያለው እውቀት ባለመዳበሩ ስለ ሕክምናውም ሆነ ስለ ሆስፒታሉ ሰፊ የሆነ አሉታዊ አመለካከት አለ። ይህንን የተገነዘቡት የሆስፒታሉ የአእምሮ ሕክምና ስፔሻሊስት ዶክተር ዮናስ ላቀው የአማኑኤል ሆስፒታል ታሪኮች የሚል መጽሐፍ ለገበያ አቅርበዋል። ዶክተር ዮናስ ላቀው ታዲያ ብዙ ሰዎች በአማኑኤል የአእምሮ ሆስፒታል ታክመው ከዳኑ በኋላ እዛ መታከማቸውን መናገር ይፈራሉ ይላል። የደን ገረመኖች ያነጋገረቻቸው ዶክተር ዮናስ ስለ አእምሮ ጤና ግንዛቤ ከሚያስረዱበት ውይይቱ ይጀምራል።
ስለ አማኑኤል ሆስፒታል የሚነገሩት ነገሮች ብዙ ጊዜ ተደጋጋሚ፣ ብዙ ጊዜ ደግሞ የተሳሳቱ ነው ሰዎች የሚያስቧቸው ነገሮች። ለምሳሌ አማኑኤል ሆስፒታል ሲባል ሰዎች የሚመጣላቸው በቃ የመጨረሻው ነገር እንደሆነ፣ ከዛ በኋላ ብዙም ሕክምናውም ያን ያህል ለውጥ እንደማያመጣ፣ ታካሚዎቹ ራሳቸውን በቃ የካቱ ሰዎች እንደሚገቡ፣ እዛ ምሰሩ ሰዎች ራሳቸው ያማቸው የለ እንዴ ምናምን ይባል። ስለዚህ በእውነትም ምንድን ነው የሚካሄደው የሚለውም ብዙ ሰው አያውቅም አማኑኤል። ስለዚህ እነዚህ አጫጭር ታሪኮች የተለያዩ የህይወት መንገድ ላይ ያሉ ሰዎች እንዴት አማኑኤል እንዳይመጡ፣ ከዛ በኋላ እዛ የምንሰራ ሰዎችም ምንድን ነው የምንሰራው የሚለውን፣ የአእምሮ ህመም ሲባል ደግሞ ምን አይነት መገለጫዎች አሉት። ብዙ ሰው ይመስለው መንገድ ላይ ቆሞ ልብሱን ጨርቁን ጥሎ የሚባለው ማለት ነው። ከዛ ጨርቅ መጣል ብቻ ሳይሆን ጭራሽ መኪና ሲመጣም ሳይሸሽ ከቆመ ነው እንደ አእምሮ ህመም የሚወስድ። ይሄ እንግዲህ በጣም ከ300 አይነት በላይ አእምሮ ህመሞች ላይ ያሉ ከዛው ምናልባት አንድ ከመቶ ወይም ከዛ ያነሰ ቁጥር የሚይዝ ነው። ሌላው ዝንጥ ብለው ስራ ቦታ የሚሄዱ ሰዎች፣ ዳር ያላቸው ሰዎች፣ ምናልባትም እየታቁ ከሰዎች ጋር የሚያሳልፉ ሰዎች ሊሆኑ ይችላሉ የአእምሮ ህመም ችግር ውስጥ የሚያልፉ። ስለዚህ የተለያዩ ሰዎች ሊሆኑ እንደሚችሉ ልቦለዳዊ በሆኑ ገጸ ባህሪያት የሚያሳይ መጽሐፍ ነው። ከመሀል አልፎ አልፎ ደግሞ እውነተኛ ታሪኮችም አሉ።
በጣም ብዙ አሉታዊ ሀሳቦች እንዳሉ ጠቅሰዋል እና እስቲ እንዴት እነዚህ አይነት አሉታዊ ሀሳቦች ሊዳብሩ እንደቻሉ ከምሳሌ ጋር እያይዘው ይንገሩን።
ለአእምሮ ህመም ብዙ ግንዛቤ ሀገራችንም ሆነ በዓለም አቀፍ ደረጃ መጀመሪያ በቁጥር አነስተኛ ስትሆኝ ሰዎች ያላቸው መረዳትም የተለያየ ነው። የትኛውም ቦታ ላይ በቁጥር አነስ ስትይ ይሄ የማካተት እና ብዝሃነት የሚባለው ዝም ብሎ ከማውራት ባለፈ ሰዎች ሪሊ የሚያስቡበት ጉዳይ አለ። የአእምሮ መምልን ስንወስድ በቁጥር አነስ ስለሚሉ የተለያዩ መንፈሳዊ ነገሮች ከእርግማን ወልተ ጋር ሰዎች ያያይዙ እና ነገሩን ጠጋ ብሎ ለመረዳት ከመሞከር ከዛ ደግሞ የአእምሮ ህመም ውስጥ ያሉ ሰዎችን እንዲመቻቸው በስራ ቦታ እንዲካተቱ ከማድረግ የተለያዩ ሰዎች የተለያዩ ነገር ውስጥ ስለሚያልፉ እነሱን ለማካተት ጥረት አይደረግም። ሌላኛው እንግዲህ ቅድም ከአምሳው ጋር በተወሰነ መልኩ ይያዛል። ከክፉ መንፈስ መያዳ አድርገው ወደ ስቡታት ከእርግማን ጋር ስቡታት ወዘተ እነዚህ ሰዎች ጠጋ ብለው እንዳይረዳቸው ያደርጋል። አንዳንድ ደግሞ አሁን በአማኔ ልስታት ላይ የሚቀለዱ ቀልዶች አሉ፣ የሚወሩ ሳሳቱ ወሬዎች አሉ። ብዙ ሰው ለምሳሌ ስለ አማኔ ሆስፒታል ታሞ የዳነ ሰው አቅም ግን ብዙ ቀልዶች ያውቃል። አካሜች ሊሆች ተጠይቀው እንደዚሁ ነው ወዘታ ሊባል እነዚህ ነገሮች እንግዲህ በማህበረሰቡ ከፍተኛ የሆነ ማግለልና መድሎ እንዲደርስ አድርጓል። በኢትዮጵያ ሰዎች ቶሎ ወደ ሕክምና አይሄዱም። በጣም በቀላሉ የሚታከሙ ህመሞች ሰዎች እንዳይሄዱ አድርጓቸዋል። ሁለተኛውና በጣም መሰረታዊ ነገር ደግሞ የአእምሮ ሕክምና አገልግሎት በሀገራችን ያለው ጥራት ያለው አይደለም፣ ተደራሽ አይደለም። ይህም ሁለተኛው ነገር ነው። ስለዚህ ግንዛቤው ሲሰፋ ሰዎችም ደግሞ የአእምሮ ሕክምና እንደሻው ሕክምና ማግኘት መብቴ ነው ብሎ ሲጠይቁ ሕክምናው ጥራት ያለ ይሆናል ተደራሽም ይሆናል ማለት።
ብዙ ጊዜ አማኑኤል ሆስፒታል የሚገባ ሰው በጣም እንደባሰበት እንዲሁም ደግሞ ተመልሶ እንደማይወጣ ቅድም እርሶ እንዳሉት ጨርቁን ጣለ እንደሚባል ተደርጎ ነው የሚወሰደው እና ያ አመለካከት እንዴት ነው ሊመጣ የቻለው? ከምን የመነጨ ነው ይላሉ?
አንደኛው ነገር እንግዲህ አብዛኛው ዝምተኛው ብዙሃን አለ ቅር የተሰኙ ጥቂት ወጣል። የአእምሮ ህክምና ውጤቱ ከሌሎች ህክምና ጋር ተነጻጻሪ ነው። ለምሳሌ የቀዶ ጥገና ህክምና ብትወስጂ በጣም ብዙ ቀዶ ጥገናዎች የተሳኩ ናቸው። አንዳንድ ቀዶ ጥገናዎች ደግሞ ከባድ ሊሆኑ ይችላሉ እና ውጤቱም እንደሚጠበቀው ላይሆን ይችላል። አንዳንድ ጊዜ በህክምናው ሂደት ውስጥ የሚያጋጥሙ ጥሩ ያልሆኑ ነገሮችም ሊከሰት ይችላል እና የህክምናውን አገልግሎት አግኝተው ለውጥ ያገኙ ሰዎች ማህበረሰቡ ማግለል ስለሚያነስባቸው እኔ እኮ የአማኑኤል ሆስፒታል ታክሜ ትምህርቴን ጨረስኩኝ ረታኝ ብለው አያወሩም፣ ዝም ነው የሚሉ። ስለዚህ አጠገብሽ ያለው ሰው ታክሞ ህክምና በጣም ረድቶ ትምህርቱን እንዲጨርስ አድርጎ ሊሆን ይችላል። ወይም ሌላ ሰው ስራ ላይ በፊት ስራ አቋርጭ የነበረ በህመም ምክንያት አሁን አማኑኤል ታክሜ ደህና ሆኜ በጣም ነው ቢዝነስ ተስፋፋ ብሎ አይነግርሽም።
ይሄ የሚሆነው ለምንድን ነው? ለምንድን ነው ሰዎች የማይናገሩት? ዳንኩ አማኑኤል ገብቼ የማይሉት
ታርጋ ይለጠፍብሻል። አማኑኤል ሆስፒታል ገብቼ ነው የወጣው ስትይ ሰዎች መጀመሪያ እንደው ከንፈራቸውን ይመጡልሻል። ከዛ በኋላ ግን የሰፈር ሰውም ለምሳሌ ቢጫ ሹራ ባርገሽ ብትይዚ ወይ እሱ ድሮም አማኑኤል ነው ይልሻል። ምንም አይገናኙ ነገሮች ማለት ነው። ስራ ቦታ ስትይዚ የአማኑኤል የህክምና ሰርተፍኬት ስትይዚ መጀመሪያ ከንፈሩም ይመጥልሻል ባልደረባሽ ወይም ማለት ነው። በሚቀጥለው ሳምንት የሆነ አዲስ ሀሳብ ወይም ስብሰባ ላይ የተለየ ሀሳብ ተነዝሪ እኮ ጥሮ አማኑኤል ሚ ታርጋው ዲያም ሰዎች ከተግባር ስላየ ወጥቶ ለመናገር ከብዳቸው ትዳር አጋር ማያገኙ ሰዎች አሉ። አንዳንድ ቦታዎች ላይ አማኑኤል ይታከማል ስለዚህ ማግባት አትችሉም ተብለው መገለል የደረሰባቸው ሰዎች አሉ። አሁን ፍሬ ሰደደ ማግለልና መጥሎ ሳለ ሰዎች ለምሳሌ ሌላ ታሞ ያለ ሰው ላይ ሲቀለድ ጃዥሽ እኔ ወንድሜ ታሞ አልደች ለምናገር አትጠቅሽ ማለች። ይሄ ደግሞ ወደ መስክ እየወሰደን አይደለም። አሁንም በጣም በሚያሳዝን ሁኔታ ብዙ ሰዎች ታስረዋል። አንድ ገጠር ናምታ አዲስ አበባ ከተማው ሌላኛው ሰዎች ቶሎ ሲመጡ በጣም ውጤቱ የሚያስደስት ነው። የአእምሮ ሕክምና ቆይተው አመታት ወራት ቆይተው ከመጡ በኋላ ግን የምናደርግላቸው ከምንም ያን ያለው ምንም እዛው ጊዜም ለውጥ የለውም። ለውጥ ያላገኙ ሰዎች በቃ በጣም ድምጻቸውን ከፍ አድርገው ነው የሚናገሩት እና ብዙሀን ሊመስሉን ይችላሉ።
እሺ ወደ መጽሐፉ እንመለስ እና መጽሐፍ ውስጥ ያሉት ገጸ ባህሪያት በዋናነት ምን እንዲያስተላልፉ ነው የተፈለገው?
መጽሐፉ ላይ እንዲታወቅ የፈለግኩት የአእምሮ ህመም የምንለው ነገር የሆነ ልታውልቁ መንገድ ላይ መሄድ አይደለም። የተለያየ ስራ መስክ ላይ ልንሆን እንችላለን። የተለያየ እድሜ ደረጃ ላይ ልንሆን እንችላለን። የተለያየ ብሄር ልንሆን እንችላለን። ብዙ እሱ ልዩነት አይታት ከዛ ባሻገር ደግሞ ቁጥር ሳይሆን ሰው ነው የአእምሮ ህመም። ምክንያቱም 27% ይባል ሰምተናል ሁላችንም። 27% ቁጥር ነው ብዙ ትርጉም ያለው ነገር አይደለም። ግን የአእምሮ ህመም ስንል እያንዳንዱ ሰው ቤተሰብ አለው። እሱ ሳይተኛ ሲቀር አንድ ሰው ቤተሰቡ ውስጥ ምን ውስጥ ያልፋል? ሰዎች አማኑኤል ሆስፒታል ለመምጣት ምን ያህል ነው የሚንገላት? ስራቸው ለምን አንተስነዋለሁ? ትዳር ለምን ተስነዋለሁ? የሕክምና አገልግሎት ለምን ተስነዋለሁ? እስከ ድረስ ዋጋ ሊያስከፍል ይችላል። በዛ ማሸከፍ ደግሞ ጎን ለጎን ሰዎች ምን ያህል ጠንካራ ናቸው፣ ምን ያህል ጽኑ ናቸው፣ ምን ያህል ከመውደቅ ይነሳል፣ ሰዎች ለቤተሰባቸው ሲሉ ምን ያህል ዋጋ ይከፍላል የሚያሳይ ነው። ስለዚህ እንደው ቀጥበል ሲደረግ ብዙ መልክና
እሺ፣ ዶክተር ዮናስ ላቀው ከአሜሪካ ድምጽ ጋር ለነበሩት ቆይታ እኔም እጅግ አመሰግናለሁ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።